ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የጋሽ አማራ ድምጽ ራዲዮ ተከታታዮች እንደምን አላችሁ? የጥር 16 2015 ዓመተ ምህረት ዝግጅታችንን ጀምረናል። በዛሬው ዝግጅታችን ሁለት ጉዳዮች ላይ እናተኩራለን። በመጀመሪያው ክፍል ፋኖ አርበኛ ዘመነ ካሴ ከባህር ዳር ወይን ቤት ያስተላለፈው መልእክት አለ፣ እሱን እናቀርብላችኋለን። በመቀጠልም ወሎ የሚገኙ አማራዎች ለአማራ ህዝብ አድርሱልን ያሉት መልእክት አለ፣ ጋዜጠኛ አባይ ዘውዱ አነጋግሯቸዋል። አሁን በመጀመሪያ የምናልፈው ወደ አርበኛ ዘመነ ካሴ መልእክት ይሆናል። እሱን ተከታትለን እንመለስ።
ነፃ መውጣት የሚፈልግ ቢኖር ፍርሃቱን አንቆ ይግደል። ፍርሃቱን አሸንፎ ከልቡ መድፈር ያልጀመረ ህዝብ ነፃ አይወጣም። አርበኛ ዘመነ ካሴም ጣና ስትልን ፍርሃት አጉል ተንታኝ አደርባይና ተለማማጭ ራስ ወዳድ በአጠቃላይ በየቀኑ የቁም ሞት እየተጋትን ቀናችን የምንገፋ በአካኝ ፍጥረት አድርጎናል ያለው አርበኛ ዘመነ ካሴ ነው። አርበኛ ዘመነ ካሴ በባህር ዳር ሰባት አሚት ማረሚያ ቤት ውስጥ እንደሚገኝ ይታወቃል። እንደዚህ አይነትና መሰል መልእክቶችን በማስተላለፍ የሚታወቀው አርበኛ ዘመነ ካሴም በተለያዩ ጊዜያት ለአማራ ህዝብ መብት ጥቅምና ፍላጎት መከበር ከፍተኛ ትግል ሲያደርጉ ከነበሩት እያደረጉ ካሉት ጀግኖች መካከል አንዱ ነው። አርበኛ ዘመነ ካሴ በእስር ቤት ውስጥም ሆኖ ጠቃሚ የሚባሉ መልእክቶችን ለህዝብ እያደረሰ ይገኛል። አድማጭ ተመልካቾቻችን፣ ነፃ መውጣት የሚፈልግ ቢኖር ፍርሃቱን አንቆ ይግደል። እድልም የዓለም በጎ ነገርም ለቆራጦች እንጂ ለደፋሮች የተተዉ ገጸ በረከቶች ናቸው ይለናል አርበኛ ዘመነ ካሴም። አርበኛው ያስተላልፈውን መልእክት ወደ እናንተ ይዤላችሁ የምቀርበው አባይ ዘውዱ ነኝ። እንድትከታተሉን በአክብሮት ጠይቃለሁ። አርበኛ ዘመነ ካሴም በተለያዩ ጊዜያት ወደ ኤርትራ በማቅናት ለአማራ ህዝብ መብት ጥቅምና ፍላጎት ብሎም ለኢትዮጵያ አንድነት ከፍተኛ ትግል ሲያደርግ የቆየ ወጣት ታጋይ ነው። ጸረ አማራ የሆነ ጸረ ኢትዮጵያ የሆነ አቋም ይዘው የሚንቀሳቀሱ ኃይሎች በጋራ በመናበብና በመደራጀት ትጥቅ በመታጠቅ በህዝባችን ላይ እያደረሱት ያለውን ዘግናኝና አሰቃቂ የጅምላ ፍጅትና የዘር ማጥፋት ወንጀልን ተከትሎ ደግሞም አርበኛ ዘመነ ካሴ ቀደም ሲልም አንድ እንሁን፣ እንሰባሰብ፣ እንደራጅ የሚል መልእክቶችን ሲያስተላልፍ ነው የቆየው። አለመሰባሰብ፣ አለመደራጀት፣ አለመሰልጠን፣ አለመታጠቅ ማለት በእነዚህ በደመነፍስነት ተደራጅተውና ተቀራርበው የቡድን መሳሪያ ይዘው ንጹሐን በጅምላ በማረድና በመጨፍጨፍ በማሳደድና በማፈናቀል የሚታገሉ የሚንቀሳቀሱ አካላት የዘር ፍጅት ሰለባ ነው የሚያደርገው በማለት የአማራ ህዝብ ራሱን ብሎም ሀገሩን ወገኑን ለመታደግ የሚያስችለውን አደረጃጀት መመስረት አለበት የሚል ጽኑ አቋም አለው። መሰልጠንም መታጠቅም አለበት ብሎ ያምናል። ይህ የሰለጠነና የታጠቀ ማህበረሰብ ራሱን ብሎም ሀገሩን ወገኑን መታደግ ይችላል የሚል አቋም እንዳለው በተለያዩ ጊዜ ነግሮናል። አሰልጥኗል፣ አደራጅቷል፣ በየጫካው በመሄድም ተንቀሳቅሶ ብዙ ጠቃሚ የሚባሉ ነገሮችን አከናውኗል። ነገር ግን ይህ እንደ ወንጀል ተቆጥሮ አሁን ላይ በእስር ላይ የሚገኘው አርበኛ ዘመነ ካሴ በተለያዩ ጊዜያት መልእክቶችን እያስተላለፈ ይገኛል። በቅርብ የደረሰንን መልእክት ወደ እናንተ እናደርሳለን። ተመሳሳይ ነው። አንድ እንሁን የሚል አንድ እንሁን መቼ አሁን የሚል መልእክቱን አስተላልፏል። አርበኛ ዘመነ ካሴ ከባህር ዳር ወይን ቤት ያስተላለፈው መልእክት አናብስት ሁልጊዜ ተባብረው ሲያጠቁ፣ ነብሮች ግን ብቻቸውን ነው የሚጣሉት። አንድ አንበሳ መጣላት ሲጀምር በአካባቢው ያሉ ሁሉም አናብስት ሊረዱት ይመጣሉ። በተለይ ደግሞ አናብስቱ ወንድሞቹ ከሆኑ ይላል። ሆኖም ግን አለ ነብር የዘር ንቃት ህሊና የለውም። በቂጡ ቀጥ ብሎ ይቀመጥና ሌላው ነብር ሲገድል እሱ ያዛጋል ነው ያለው። መጪው ጊዜ በእጅጉ አስፈሪ ነው ይላል። በአጠቃላይ ግን ለሁለተኛ ኢትዮጵያውያን በተለይ ደግሞ ለአማራው እጅግ የከፋው አደገኛው ምዕራፍ እየተከፈተ ነው ያለው። አርበኛው በላከው መልእክቱ የእስካሁኑ መከራ የግንቦት ካፊያ ነው ይላል። የእስካሁኑ ትግላችንም ማማሟቂያ ነው። የሐምሌ ወዶፍ በጉርምርምታና መብረቅ ታጅቦ እየመጣ ያለ ነው የሚለው። እንግዲህ አርበኛ ዘመነ ካሴ ከዛው ከሰባት አሚት ወይን ቤት በቀጥታ ያደረሰው መልእክት ብዙዎችም እያጋሩት ያለው ጥያቄው ሁላችንም ተዘጋጅተናል የሚለው ነው ይላል። የምራ አማራ ይሆናችሁ እህትና ወንድሞቼ ሆይ ካውሎ ንፋስ ፈጥነን አንድንሁን ነው የሚለው። አንድንሁን ሲባል ዝም ብሎ አፋዊ አንድነትም አይደለም ነው ያለው፣ ፍጹም የሆነ የልብና የመንፈስ አንድነት እንጂ። ዛሬውኑ አንድንሁን፣ አሁኑኑ አንድ ሆነን ቆመን መራራውን የዘመናችንን ሀቅ ፊት ለፊት እንጋፈጠው ነው ያለው። በዚህ ታሪካዊ መታጠፊያ ወቅት በሩቅም ይሁን በቅርብ ሆነው ሞት ወይም ያውም የውርደት ሞት ካወጁብን ጠላቶቻችን በፊት መንደርተኛ ነው የሚለው። በበኩሌ የደረሰብኝና የደረሰብንን ብዙ በደሎች ይቅር ማለት የሚችል ልብ አለኝም ብያምናለሁ ነው የሚለው። በዚህ እጅግ አደገኛ ወቅት ግን ህዝባችንን በመንደር ከፍለው ለጠላቶቻችን ሊያስበሉ የሚተረተሩ አሳሞችን ግን ፈጽሞ ይቅር አልልም ነው የሚለው። አርበኛ ዘመነ ካሴ አቋሙን በተለያየ ጊዜም ገልጿል። ስንኖር እያንዳንዷን ቀናችንን ገሃነም ያደረጉብን አልበቃቸው ብሏቸው ሞታችን እንኳ ወንዜና አውራጃዊ እንዲሆን ከሚሰሩ አሳማ መሰሪዎች በላይ ምን የመጀመሪያ ደረጃ የቅርብ ጠላት አለን ሲልም ጠይቋል። በሁሉም አቅጣጫ ጥቂት ግሞች ወጠኛ ጅሎች አሉም ሲል ገልጿል። ስለሆነም ይላል በጋራ ቁመን መንደርተኝነትን እንድንጸየፍ ወጠኛን እናጥፋ ነው የሚለው። መንደርተኛ ቢምቢዎችን ማጥፊያ ጸረ ተባያችን ደግሞ አንድነት የሚባል ገዳይ ኬሚካል ነው ሲል ነው የገለጸው። አንድነትን ስንትረጭ ደግሞ መጣጭ ቢምቢዎች መርገፍ ይጀምራሉ ይላል። በዚህ ቅጽበት ጠላቶቻችን ተቧድነው በሁሉም መንገድ ሊያጠቁን ከበባቸውን የበለጠ እያጠናከሩ የእሳት ቀለበቱን እያጠበቡት ነው የሚለው። ፈጥነና እንድንሁንና በልበ ሙሉነት ሁሉን አቀፍ ዝግጅት እናድርግ፣ ከዚያማ እዳው ገብስ ነው ያለው አርበኛ ዘመነ ካሴም። እንጅማ በየቀኑ በየተራ እያለቁ ማለቃቀስና እንባ ማፍሰስ ነውር ነው፣ ውርደትም ነው። ዘመኑ የሰይፍ ነው። ስለዚህ ሰይፍህን አንሳ የሚል መልእክትን ያስተላለፈው ጉንጫችንን ከላይ በጥፊ ሳይሆን ወረድ ብለው አንገታችንን በሰይፍ የፈለጉ ኃይሎች ከበውሃል፣ አዋርደው ገለውሃል። ታዲያ ተደራጅተህ ፎክረህ መግጠም እንጂ ምን በየዛፍ ስርና በየካፌው በረንዳ ያስለቅሰሃል የሚል ጥያቄም አንስቷል። በግሮሰሪ ሐሜትና በካፌ ውስጥ አብዮት የተመከተ ጠላት የለም፣ አንድ ሁነህ ውጣና ግጠም የሚል መልእክት ነው አስተላልፏል። ጠላቶቻችን የውርደት ሞት ግተውን በታሪክ ገጾች ላይ እልቂታችንን ጽፈው የተከታታይ ትውልዶች መሳቂያ፣ መሳለቂያ፣ መዘባበቻና መተረቻ ሊያደርጉን ባለብዙ ስለት ሰይፋቸውን እየሳሉ አልፎም እየቀሉን ነውም ብሏል። ስለዚህ ይላል አርበኛ ዘመነ ካሴ፣ በፍጥነት አንድ ሆነን ሁሉን አቀፍ ጠንካራ አደረጃጀት ፈጥረን በአንድ አይን እያየን በአንድ ጆሮ እየሰማን በአንድ ሳንባ እየተነፈስን በአንድ አይምሮ እያሰብን በአንድ ክንድ ሰንዝረን ጠላትን አንበርክከን የህዝባችንን ህልውና የምናረጋግጥበት ጊዜው አሁንና አሁን ብቻ ነው ይለናል። እንደ አንበሳ ራሱን አስከብሮ ለመኖር ያልቻለ ማህበረሰብ ሜዳ የዋለ እረኛስ ሁሉ የሚጋልበው ሲደክመውና ሲሰለች ለጅብ የሚያባረረው አህያ ሆኖ ይቀራል ምን ያለው። በውርደትና እልቂት መንደር ውስጥ የራሱን የምቾት ዛኒጋባ ቀልሶ የተኛ ከንቱ ካለ እሱ እየበላህ ነው፣ ፈጥነ ተነስ በለው። በሲቪል ሰርቪስ ለመደበኛና ልዩ ኃይል ፖሊስ፣ በመከላከያና ፌዴራል ፖሊስ፣ በከተማና ገጠር ውስጥ ያላችሁ የአማራ ልጆች በአንድ ላይ ቁሙና ጠላታችሁን መክቱ ነው ያለው። በአጠቃላይ የአማራ ህዝብ ክርስቲያኑም ሙስሊሙም አሁኑኑ በአንድ ራሱን አደራጅቶ በአንድ አዘጋጅቶ በአንድ ላይ ጠላቱን ይመክት። የምር አንድ እንሆን፣ የምር አንድ ሆነን በቆምን በሳምንቱ እንደ አማራ ከገባንበት ውርደት መከራና ከታወጀብን እልቂት ነፃ እንወጣለን። አንድ እንሁን። መቼ? አሁን። ውጣ ውረዱ ቢበዛም የምንፈልጋት ቦታ፣ ያስቀመጥነው ግብ፣ የምንመኘው ዘመን ላይ መድረሻችን አይቀርም። መበርታት አለመቆም ብቻ ነው። ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ዘመነ ካሴ ነኝ ከባህር ዳር ወይኔ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ጋሻ የአማራ ድምፅ ራዲዮ ነው። ወሎ የሚኖሩ ወገኖቻችን ለአማራ ህዝብ አድርሱልን ያሉት መልእክት አለ። ጋዜጠኛው አባይ ዘውዱ እንደሚከተለው አናግሯቸዋል።
ጤና ይስጥልን ክቡራትና ክቡራን አድማጮቻችን። ከተለያዩ የኦሮሚያ አካባቢዎች አማራዊ ማንነታቸው እንደ ወንጀል ተቆጥሮም የተፈናቀሉ ወገኖች በሚሊዮን የሚቆጠሩ ናቸው። በኦሮሚያ የተለያዩ አካባቢዎች በአማራ ላይ የዘር ፍጅት በተለያዩ ጊዜያት መፈጸሙና እየተፈጸመ መሆኑ የሚታወቅ ነው። እንግዲህ እነዚህ ወገኖች በተለይ ደግሞ ከኦሮሚያ የተለያዩ አካባቢዎች በማንነታቸው ብቻ የተፈናቀሉ ወገኖች የሚደግፋቸው ወገን ያስፈልጋቸዋል። ከነዚህ መካከል ቅሬታ አለን ሚደርስልን ወገን እንፈልጋለን ሲሉ ታደውረው ያገኙንን ወደ እናንተ ምናደርስ ይሆናል። ወደ ሰሜን ወሎ ሀብሩ ወረዳ እንወስዳቸዋለን። ሰሜን ወሎ ሀብሩ ወረዳ የሚገኙ ተፈናቃይ ወገኖች ከታህሳስ 9 ቀን 2015 ዓ.ም ጀምሮ የገቡ ናቸው። በከፍተኛ ችግር ወደ አካባቢው ያቀኑ መሆናቸው ቢታወቅም በቂ የሚባል ሰብአዊ እርዳታ የሚያደርስላቸው አካል እንዳላገኙ ይናገራሉ። ቁጥራቸው ከ5000 በላይ ስለመሆኑም ይናገራሉ። እዛው የተፈናቀሉ ወገኖችን ድምጻቸውን እናሰማለን። እንድትከታተሉን በአክብሮት ጠይቃለሁ። ደህና ስትልን እንደምን አላችሁ?
ደህና ስትልን እንደምን
በጣም እናመሰግናለን። ደህና ነን እኛ። ወደ አንድ ቁጥር እናቅናና እስኪ አጠቃላይ ነገሩን ከየት አካባቢ ነው የተፈናቀላችሁት? ምንድን ነው የገጠማችሁ? አሁንስ ከመቼ ጀምራችሁ ወደ ሀብሩ ሰሜን ወሎ ዞን ገባችሁ? ምንድን ነው ያለው ችግር? አመሰግናለሁ።
ያለው ችግር ያው የተለያየ ዞኖች ከኦሮሚያ ዞን ከክልል አራት ላይ ተፈናቀልን። ከምስራቅ ወለጋ፣ ከሆሮ ጉዱሩ ወለጋ፣ ከቄለም ወለጋ፣ ከምዕራብ ወለጋ ሁሉ የተጠረቃቀሙ ብሔሮች ናቸው ያሉ ያው ተሞት የተረፉት እና ያው በስጋቸው እና በፍራቸው ምክንያት በዚህ ቦታ ላይ የሰፈራ ጣቢያ አለ ብሎ መግለጫ በተሰጠበት ሁሉም ከየተውጣጣ ተሳሳ 19 ቀን 9 ቀን ጀምረን እስካሁን ከየዞኑ በየቦታው የተሸረኮቱት ሁሉ እየተለቃቀመ ዛሬውንም እየቀጠለ እየመጣ ነው ያለው። ከዚያ ጀምሮ እስካሁን 15 ኪሎ ስንዴ ብቻ ነው ለአንድ ነፍስ ወከፍ የተሰጠኝ። ህዝቡ ፊት እና ኋላ ነው የሚመጣው። የፊተኛውና የኋለኛውም እየተበዳደራችሁ እና እየተዘዘናችሁ ብሎ ሲል ያለችውን እየተሳተፈ እየበላ ነበር ያለ። አሁን ግን ያችኑ ደረቋን እንኳን በድንጋይ የሚቆላል። እኔ እግዚአብሔር ምስክሬ ነው፣ በድንጋይ ራሱ በቃ መቆያ ጠብቶ እንኳን ማለት ነው። እና ከዚያ የተነሳ ራቡም በሽታውም እንደው እኛ የምንፈልገው አጠቃላይ የተለያየ ሚዲያ ቢመጣልን እና የወደቅንበትን ቢያን ነው። እንደ መንግስቱም እንደ ግልም እንዲያማራነት በቃ እንዲያማራነት ሌላ መግለጥም አልችልም። እንደው በጣም በጣም አሳዛኝና ዘግናኝ ነገር ነው ያለንበት። አንደኛ በህይወት ጉዳይም ጠረፍ ቦታ ነው ያለን። ማንኛውም ጠረፍ ቦታ ጫካ ብቻ ነው ያለ የሚታየን እና ስጋቻ ቦታ ነው። እንጨት አትልቀሙ ወደ ጫካ እየሄዳችሁ እያሉ ስጋቻ ወደ ነው የሚሰማው። ጠባቂ አካልም የለንም። ማንም እዚህ ነው የተወደቃችሁ ያለን የለንም እስካሁን። ስለዚህ በተለያዩ ሚዲያዎች እንደው መጡ እንኳን ቦታችን አወዳደቃችን አረጋውያን ሽማግሌዎች መጫቶችና መገባሮች ህጻናትን ቢያይልን ፍላጎት አለን። በቃ ተሞት የተረፈ ሰው ነው እዚህ ያለ። ቁስለኛ እንዳለ ድውያን ያለ በጥይት የተመታ በሹካ የተወጋ ቁስለኛ ነው ያለ እዚህ እና ስለዚህ በጤንነት ዙሪያና አንድያውን በምግብ ጉዳይ የተጓዱ የጤና ጣቢያ ለለት ብንሰጥ እንኳን መድኃኒቱና ህመሙ ትክክል አልመጣም። ምግብ የሌለው ስለሆነ ማለት ነው። ራሱ ተጤና ጣቢያ መረጃ እንስጣችሁ ባካችሁ ጽሁ ነው የሚሉ ጤና ጣቢያዎች እነዚህ ላይ
እስኪ መጀመሪያ የደረሰባችሁን በደል ግለጹ። ከየት አካባቢ ነው የተፈናቀሉት እርሶ? እና አካባቢው ላይ የደረሰውን በደል እስኪ ንገሩ። እንዴት ናችሁ ነው ወደ እሱ ልታልፎ የቻላችሁት?
ከምስራቅ ወለጋ ከወሩ ጉሩ ካሙሩ ወረዳ ይባላል እና ከዚያ ኦነግ ሸኔ በመጠጋጋት ኦነግ ሸኔ ይባላል። ግን አብዛኛው ማህበረሰቡ ነው የተነሳብን መንግስትን የደገፈ በመሆን ኦነግ ሸኔና ልዩ ኃይል የተለያየ አይደለም። እኛ እዚያ እንደምናየው ያድነናል ብለን ወደ ልዩ ኃይል ስንጠጋ ልዩ ኃይል ይዋጋናል። ቀን ሸኔ፣ ማታ ልዩ ኃይል። ይህ ነው እኛን እያሰቀቀና የፈጀብን ያለ። በዚህ ምክንያት ነው ከዚያ የመጣ ነው።
ስለዚህ አሁን ያላችሁበት በሀብሩ ወረዳ ሰሜን ወሎ ዞን ነው፣ ጠረፍ አካባቢ ነው ብላችኋል። አካባቢው ላይ የስጋት የደህንነት ስጋትም አለብን። ጫካ አትውጡ፣ በጫካ ታጣቂዎች ስለሚኖሩ በዛ በአፋር በኩልም ታጣቂዎችም ሾለክ እያሉ እየገቡ ጥቃት ሊያደርሱ ይችላሉ በሚል በዚህ ምክንያት ተንቀሳቀሱ ነው የሚላችሁ። ስለዚህ በቂ የሆነ ሰብአዊ እርዳታም የሚያደርስላችሁ አካል አላገኛችሁም ማለት ነው? 5000 ስንት ናት?
ምንም ነገር አላገኘንም። ራሱ ወደ ዞን ገን ስንጮህ አይዟችሁ ችግር የለም በቃ ተበዳደሩ ተጋደዱ ነው የሚሉን እንጂ አትጩሁ ነው የሚሉ። እንደውም በተለይ እንደውም ሜዲያ ስናመለክት ራሱ አትጩሁ የእናንተን ነገር እኛ እናውቃለን ሁላችንም ተረድተነዋል ነው የሚሉን እንጂ አንድም መጥቶ እዚህ ቦታ ላይ እየጠየቀ ነው የለም።
ስንት ትሆናላችሁ አሁን የተፈናቀ ወገኖች ብዛት?
5500 ነው።
5500 በነፍስ ወከፍ።
አሁን የሚሰጠን መረጃ ደግሞ ክልል ላይ 12 መኪና ተመድቧል ነው የሚባል መጥቶ ሊደግ
ወደ እናንተ ሊጨመር ማለት ነው?
አዎ ሊጨመር።
የመጠለያ ማዕከል ነገር ነው ሰፋ ያለ እንትን?
አዎ መጠለያ ሸራ ነው ያለ። ያው የድሮ እንትኖች ትግራይ እና እንትን በተጋጨበት ምክንያት 40 ሺህ ህዝብ ነው አለ የተረመበት። እና እነሱ ሰላም በሆነ ምክንያት ገብተዋል በየቦታቸው።
ሸራ ነገር ነው አሁን እንደሚሉት።
ሸራ ነው መጠለያው ደና ነው ሸራ ነው።
ሌላ አሁን የህክምና ችግር ነው ያለ የውሃ አቅርቦትና አጠቃላይ የምግብ አቅርቦት ችግር ነው አሁን።
የምግብ አቅርቦት የውሃ የህክምና ችግርም አልተገናኘልንም። በሽታቸውና የጣናቶችና የደካሞች አምቡላንስ አልተመደበም። ለነፍሰጡና ለመጫቶች ጣቢዎች ምንም ነገር የለም። ይሄም ደግሞ በደረቅ ስንዴ በቆሎ ይሄ መድኃኒት ይሰጥ የተባባሰ በሽታ ፊታቸው እያበጠና ኩላሊት ነገር እየመሰለ ሰውነታቸው አብጦ ነው የሚገኝ ጣናቶች።
ምን ያህል እርዳታ ደርሷቸዋል እስካሁን? ከገባችሁበት እንግዲህ አንድ ወር አልፏል።
15 ኪሎ ብቻ።
15 ኪሎ ምን ማለት ነው?
ስንዴ 15 ኪሎ ስንዴ፣ ደረቅ ስንዴ ብቻ።
ሌላስ?
ለአንድ ሰው
ሌላ ነገር?
ሌላ ብረድስት ፍራሽ በከፊል በግማሽ ነው ያገኘ በከፊል የመጣው ብቻ። ሌላ የተገኘ ነገር የለም።
ማለት ይሄ 15 ኪሎ ስንዴ ሲሰጥ አብሮ የሚሰጥ ነገር ሌላ አለ?
ምንም በርበሬ የላት፣ አሻቦ የላት፣ ምን የላት፣ ያቺ ብቻ ደረቅ ስንዴ። እቃ መቆያ የላት፣ ማብሰያ የላት፣ ምንም ነገር የላት።
መልካም። ከዚህ ከጤና ጋር በተያያዘ ከደህንነት ጋር በተያያዘ አጠቃላይ ችግር እንዳለ ነው እየገለጻችሁ ያላችሁት። በተለያየ ጊዜ ቅሬታችሁን እያቀረባችሁ ነው የምትገኙት። በቂ የሆነ ምላሽ የሚሰጥ አካል አላገኛችሁም። የሚመለከተው አካልም ቆዩ፣ ጠብቁ፣ ታገሱ ከማለት ያለፈ ተረድተነዋል፣ ችግራችሁን ከማለት ያለፈ በደንብ መጥቶ በተግባር የተረዳን መሆኑን እያሳየን አይደለም፣ እየተቸገርን እንገኛለን ያሉት። ወደ ሁለት ቁጥር እናቅናቸው። ሁለት ቁጥር ምን ይላሉ? ከየት አካባቢ ነው የተፈናቀሉት? እስኪ ንገሩ ነው እርሶ ደግሞ።
የተፈናቀልነው ከወሮ ጉድሩ ወለጋ አሙር ወረዳ ነው። ከወሮ ጉድሩ ወለጋ አሙር ወረዳ ነው።
በመቼ ነው
የተፈናቀልንበት?
በመቼ ነው ጥቃት በተፈጠረው ነበር?
አዎ፣ ዝም ብሎ በ2015
በ2015 ይቀጥሉ።
አጋምሳን ጀምሮ አሁን በጎጃም ተሻግረን በጎጃም በቀን ስራ ስንቆይ አሁን ዝም ብሎ ቦታ ተከፍቷል እና ተባለ። እዛ አሁንም በሰሜን ወሎ ሀብሩ ወረዳ ቁጥር 24 ሰፈር አለ ተባለ። እዛ መጣን። ከዛ ከመጣን ጀምሮ ምንም 15 ኪሎ ስንዴ ብቻ በነፍስ ጣለልን። ከዛም በኋላ በምንት ቦካ በምንት ጋገር ምንም ነገር የለም። አዛውንት አለ፣ ህጻናት አለ፣ መጫት አለ፣ ነፍሰ ጡር አለ፣ የአይምሮ በሽተኛ አለ። እንዲሁ ደግሞ የመግሸኔ እጃቸውን እግራቸውን እየቆረጠ በሸክም የተሻገሩ አሉ። ምንም ጥያቄ ለሌለበት ቦታ ላይ ወድቀናል። አሁንም እናደርገው በጣም ተቸግረን ያለ ነው። በዛው ላይ ደግሞ ሽቅብ፣ ቁልቁል፣ ትውኪያ፣ ሳል እንደ ጉንፋን እያሰኘ እንዳለ ወረሽ ገብቶ ህዝቡን እያሰቃየ ነው ያለ። ቀጥሎም ደግሞ አሁን እዛ ቦታ ላይ አች ስንዴ ተፈይታ መጋገሪያ ቦታ ጠፍቶ አንድ ምጣድ ላይ 40 ሰው 50 ሰው ያችን 24 ሰዓት ቁሞ ያችን ለማደራት እዛች ላይ ሲረባረብ ይሆናል። በመፍትሄ የላትም። እንደገና ደግሞ ሰው ሲታመም መንቀሳቀሻ ቦታ መኪና የለም፣ አምቡላንስ የለም፣ ምንም ጥያቄ የለም። የጤና ባለሙያ የለም፣ የሴቶች ባለሙያ የለም። አረጋውያን የሚጠይቅ የለም፣ ህጻናትን የሚጠይቅ የለም። ክትባት የለበትም፣ ማንኛውም ተቋማት እዚህ ውስጥ የለም። እዚህ ላይ በጣም አስቸጋሪ አሰቃቂ ሁኔታ ላይ ነው የምንገኘው እና ስለዚህ ዝሆን የመጣ አንድ የምግብ ዋስትና ተወካይ አለ። እሱን ብንጠይቀውም አይ ይመጣላችኋል፣ አትሩጡብን፣ አትጨቅጭቁን፣ አትጩሁብን የሚል ነው መልስ የሰጠን እና በዚህ በጣም አስከፊ ቦታ ላይ ነው ያለ ነው። አሁን እኛ የምንፈልገው የጤና ባለሙያ፣ የታጠቀ ኃይል፣ አምቡላንስ፣ መብራት፣ ስልክ የመሳሰሉትን ወገን ከወገን የሚያገናኙትን ነገር አድርሱልን ብንል ዘበር ብሎ ያለ ያየን የለም። እኛ የምንፈልጋቸው እነዚህ ነገሮች ነው እና መፍትሄ በጣም ከብዶን ያለ ነው። የምናደርገው ቁጡ ጠፍቶን ያለ ነው። ብቻ ክልል መዘገበ ሂዶ አለ ለአከል እንደ በመጣን ነው ነገ 15 ኪሎ ስንዴ በነስ ያችን ጠልጣል አድርገ ከዛ ዘበር ብሎ ያየን የለም። ሌላ ድርጅቶች መጥተው ምን ኖክ ኖክ የት የሚባሉ መጥተው የብረት ድስትና አንዳንድ የሆነች ብርድ ልብስ አንድ ሻራ ጣል አድርገው ነው በግማሽ በሲሶን ሲሶም አልተሰጠም። አይደ ደሞን ተሰጠ። ህዝቡ እየተላለቀ ይገኛል። እዛ ቦታ ላይ በጣም አስቸጋሪና አስከፊ ላይ ነው ያለው። እኛ አሁንም እንዲሆን የፈለግ ነው። ባይሆን እንኳን ጋዜጠኛ መጥቶ በሚዲያ ተቀርጸን በሽተኛውም ተለይቶ ጤነኛውም ተለይቶ ያለው ችግራችን ተተንትኖ ቢቻል እዚህ ያለው በአማትራያን ሁሉ ነገር እንድሟላለን ስደታችን አውቀነዋል። ባይቻል ደግሞ እዚህ ማይሟላ ከሆነ መንግስት እንዳመጣን ደግሞ ቦታ ተሻሽሎ በሚሟላበት ቦታ ብንተዳደር በአካባቢ ድረሱልን ድረሱልን አለን አለን። ዛሬ ከመኝታው መንቀሳቀስ አቅቶ እግሩን ማራመድ ያቅቶ አይኑን አደንግዞ አደንግዞ ነው የሚገኘው ህዝቡ። በረሃብ እየተንጫጫ ህዝቡ እየተላቀሰ ነው ያለ። ህፃናት እየጮኸ ነው ያለ አለን።
በጣም ያሳዝናል። እየሰማነው ነው አባታችን። እንግዲህ ምናልባት መጀመሪያ እንዴት ሆናችሁ ወጣችሁ የሚለውን ተነግሮናላችሁ። አካባቢ ላይ የነበረውን ስለ ዙሪያው ስላለው ነገር በተለይ አሙሩና ዙሪያው አጋምሳንም ጨምሮ ጆጅ ነው የሚባለው ሰዎች ብዙን ጊዜ መኪና ላይ ያወረሩ እነዚህ ነፍሰ ገዳዮች ወራሪዎቹ የሚፈጽሙት ጥቃት ማለት ነው። ስለዚህ ንገሩን እስኪ።
ናው መጀመሪያ ጊዜ የወጣ ነው ትክክለኛ ነዋሪ ነበር። አሁን ከዛም በኋላ ቀን ዳኛ መስለው ይወራሉ፣ ማታ ታጥቀው ይመጣሉ። አንድ የአማራ ህዝብ ሲንቀሳቀስ ስፍና አድርገው የደረሰበት ቦታ ይጠፋል። 9 ልጅ ጥሎ ይሞታል፣ 10 ልጅ ጥሎ ይሞታል፣ እናቱን ያጣል፣ አባቱን ያጣል። ከሆሮ ጉድሩ ጀምሮ እስከ አባይ ድረስ የነፍስ ግድያ እንደ ሰውን እንደ ሳት ሲበላ የቆየ ወለግ ሸኔ ነው። ወለግ ማለት አገሩ በሙሉ ነው የወጋን እንጂ እኛ ሸኔ ብቻ አይደለም። ሸኔ ብንዋቅ ሸኔ የገደለ ሰው እንደውም እየታደነ ልጆቻችንን ገደል እየተባለ እየታደነ ሲገደል ሲታፈን ይውላል። እና ጥቂታችን በዛ ምክንያት ነው የወጣ ነው። እኛ ከቢሮ ነው ከቢሮ ዋናው ከቢሮ ጨምሮ ነው የወጋን እንጂ ሸኔ ብቻ አይደለም። አሁንም ቢሆን በምስራቅ ወለጋ ዞን ኪረሙ ወረዳ ላይ ይኸው መጀመሪያ ሸኔ ጋር ሲዋጉ የነበረውን በኋላ ሸኔን ከተዋጉ በኋላ ደግሞ እንዴት የኛ ልጆች ይዋጋል በማለት ሸኔ ናቸው በማለት ልዩ ኃይል አስገብቶ እያስጨፈጨፈ ይኸው አልቀው ይገኛሉ። እና ጭቅይታችን ይሄ ነው። እኛ መንግስት ነው የወጋን እንጂ የኦሮሚያ ክልል መንግስት ነው የወጋን እንጂ ሸኔ ብቻ አይደለም። ሸኔን ተቋቁመ ነው ነበር እሱም ሲገልን እኛም ስንገለው ነበር። ግን በኋላ መንግስት ስለወጋን መጃቀን ያው በዱር በገደል የተቆመጠውን በእንጨት በመያዝ በውሃ በነፍሳችን በማውጣት እዛ አደን ዛሬ ደግሞ እየተሰቃየ እንገኛለን እንጂ
እንደምን አላችሁ? ጤና ይስጥልን። እሺ፣ ደህና ነን። ከየት አካባቢ ነው የተፈናቀላችሁት? አሁን የምትገኙበት አካባቢስ ምንድን ነው እያጋጠማችሁ ያለው ችግር?
ያው የተፈናቀልንበት ምዕራብ ወለጋ ነው። በሸኔ ምክንያት ነው የተፈናቀልነው እና በቃ የመጣንበት ሀገር ዳርቻ ነው። በቃ ሁለመናው ነገር እዚህ ውድነት ነው። በጣም እየተሰቃየን ያለ በተለይ በቃ ህፃኖች የሞት ራፊ ያዝናቸው ልጆች፣ ነፍሰ ጡሮች እና ሴቶች በተለይ እየተጎዱብን ያሉ በቃ ከሞት ከሸኔ ትራፊ ያመጣናቸው ልጆች ነበሩ። እዚህም በቃ ህመሙን በዛ የሆነ ጉንፋን ምናምን ነገር እያስመሰለ ሐኪም ቤቱም አልሰራም። በቃ እየተጎዱብን ያሉ በተለይ እንደው ለህፃኑ ድረስ የሚደርስልን ያጣን። አሁን በቃ ምግቡ ቀርቷል። በተለይ እርቦናል። አሁን መራቡ ይቅርና ለልጆቻችን እንዳይሞቱብን አሁን መያት ነበር የምንፈልግኛ የሚያይ ሰው ማለት ነው።
እንዴት ሆናችሁ ወጣችሁ? እስኪ ከነበራችሁበት አካባቢ ለረዥም ጊዜ የኖራችሁበት ሀብት ንብረት ያፈራችሁበት ልጅ ወልዳችሁ የዳራችሁበት አካባቢ በጎጠኞች በሳቤ ደሃዎች ተፈናቅላችኋል። ያው እንግዲህ ከሞት የተረፍነን ያላችሁት እናንተ ከሞት የተረፍነን እየጨፈጨፉ እያረዱ እየገደሉ የሚመጡ የተደራጁ የቡድን መሳሪያ የታጠቁ የመንግስት አካል ድጋፍ ያላቸው እና መንግስት ራሱ እጁን ያስገባበት በዛው ያሉ የኦሮሚያ ክልላዊ መንግስት የሚባለው በዘረኝነት በሽታ አብዶ እያሰማራ ጦሩን 40 ዙር 50 ዙር እያለ ሲያሰለጥን የነበረውን ጦር አሰማርቶ ያስጨፈጨፈበት አካባቢ በስፋት የሚገኝበት ነው። እንግዲህ እናንተ የምትጠቅሱት አካባቢ በተለይ ምስራቅ ወለጋ ዞን ሆሮ ጉድሩ ወለጋ ዞን የሚባለው አካባቢ፣ ምዕራብ ወለጋ ዞን ግንቢ መስመር ቶሌን ዞ እንደዚህ ነው የተደረገው። ጭፍጨፋዎቹ በተደራጀ መንገድ ነው የተፈጸሙት። መንግስታዊ ቅርጽና መዋቅር ዘው ነው የተጨፈጨፉት። ምንም ጥርጥር የለውም። እና እስኪ እንዴት ሆናችሁ ወጣችሁ? መጀመሪያ የደረሰውን በደል እስኪ ንገሩን ደግሞ
የደረሰው በደል ይኸው ማለት ነው። እንግዲህ ጨለማ ይሁን ቀን ይሁን ሁሉም ማለት ነው ይፍን ያለ ነገር ነው። ዙሮ እኛ ግማሹ ሲሞት ነው ግማሹ ይኸው ጫማ ራሱ እግሩ የተቆመጠ እግሩ የተላጠ እግሩ የቆሰላለ ማለት አገሩ እሾህ ነው አሸዋ ነው። እየሮጥን ነው ያመለጥ ነው እንጂ በግድ ነው ያመለጥ። እኛ ስላመለጥን ምንም የሚቆጠርም ነገርም የለውም። ዙሮ በዚህ መጡላችሁ እያለ ሴት ሀገሬው ግማሹ ይናገራል ነበረ። ያው ትንሽ አቀረብ ያለው አሁን ግን ሁሉም በአንድ ስላሴርና በአንድ ስለሆነ በቃ አወጣጣችን የውሩጠን ነው በሩጫን ያመለ ልብስ ራሱ ራቁትን የተገኘ ሰዋል ልጅ ከእናቱ ከአባቱ ሳይገናኝ ዝም ብሎ ቤትን በሜዲያ ይቀራል። አሁን ዛሬ ማለት ነው የነዛን ትራፊ እዚህ እንዴት እናርጋቸው? እዚህ ነው የከበደን። አሁን እዛማ መቼም አንዴ ተሰቃይተን ወተናል። ይኸው በሩጫ ብዛት ነው የወጣ ነው።
ስለዚህ በጫካ አድርጋችሁ ነው የወጣችሁት ማለት ነው ወይስ መኪና ቀርባችሁ በመኪና ነው ተሳፍራችሁ የመጣችሁት?
በጫካ ነው በእግራችን የመጣ ነው እንጂ የምን መኪና እናገኛለን? ሲጀመር እዛ ምን መኪና አለ? እና ቤት ተገብቶ መኪና ሲዋጣናል። በእግራችን ነው እንጂ ይወጣን። ያው ህፃናቶችም ወንዶችም አብረን ይወጣ ነው። የሞቱትም ሞቱ፣ ይወጣ ነው። ያው እያገዙን ልጆችን ይዘን ወጣን። አሁን ይዘንያቸው ይወጣናቸው። እዚህ የመጣንበት ቦታ በጣም አስከፊና አስፈሪ ነገር ነው። ምን ከዛም አይሻልም። አሁን ማለት ነው እዚህ እየታመሙና በቃ ጉዳት እየደረሰብን እያለ ማለት ነው። አሁን ምግቡ ራሱ ስንዴ ማለት ነው 15 ኪሎ ስንዴ ነው እዚህ ተጣለል። ሌላ ምን የወደቀ ነገር የለም። ያ ትግድ ከዛማ መቼም እንግዲህ እንዲያልሆነም ብሆ መተና ቤተ ክርስቲያን ራሱ ልጆቻችን እንደዚህ እየሆኑ አስከፊ እና በቃ ጉዳት እየደረሰባቸው ስለሆነ ራሱ ለሙስሊሙ ለአማራው የተለየ መስጊድና መቀበሪያ እንኳ የለንም። አሁን ቤተ ክርስቲያኑ ራሱ ማለት ነው ቤተ ክርስቲያኑ ራ አለመኖሩ ነው አሁን እዚህ በጣም የከበደብን። ቤተ ክርስቲያን ስለሌለ ልጆቻችን እንደዚህ ሲታመሙ ማለት ነው። በሞት መቼም አንድ ጊዜ ለሞት ነው የተሰራን። መቼም መሞታቸው አይቀርም፣ ግን እንደዚህ እየራባቸውና እየራበን እየተጎዳን እያለ ማለት ነው። አሁን አንድ ጊዜ ሙዲት ቢል እዚህ ምንኛው ቦታ እንደምንጥለው በጣም አስከፊና ከባድ ችግር ላይ ስላለን ቤተ ክርስቲያን ራሱ ለማያት ራሱ ማለት ነው ባይሰራ እንኳን ማያትም አንድ
ይርቃል ማለት ነው። ይርቃል ማለት ነው።
የለም ለአንድ ጊዜ ባገሩም የለም።
ሌላ የሚጨምሩት አለ?
ሌላ በቃ ጅቡ በቃ ምን አውሬው ቀበሮ ጅቡ ሁለመነው ነገር ቀን ነው የሚጮህ እና ተዝች መነቃነቂያ ቦታ ምናምን ነገር አትሄዱ እያሉ ስለምንባል በቃ ፈራ ነው። ሴቱም ወንዱም ህፃኑም አንድ ላይ ቁጭ ብሎ ይኸው በቃ እንዳለ ማለት ነው በጉንፋን በበሽታ ነው የሚታመስ እና አሁን ለዚህ ማለት ነው ቢያንስ ሐኪም ቤት እንኳ ስንወስድ ለሐኪም ቤት በቃ ንጹህ መድኃኒት ማግኘት አለብን። እና ዋናው ነገር በቃ መያት ነው። በቃ ለሁለመነው የሚያን ሰው ብቻ ነው እኛ እንትን ያለን እንጂ ራቡን በቃ እርቦናል፣ ከጎርተናል፣ በቅቷቸዋል። ልጆች ራሱ አብቅተዋል፣ ምንም ሰው አይደሉም።
እሺ፣ በጣም እናመሰግናለን እናታችን። ያው አካባቢው በጣም አስቸጋሪ ቦታ ነው ነግራችሁናል። ጫካማ አካባቢ ስለሆነ እንጨት ለቅማችሁ ደርሳችሁ ውሃ ቀርታችሁ መምጣት የምትችሉበት እድል የለም እኔ አላችሁን። ምክንያቱም አውሬም ያለበት አካባቢው በተጨማሪ ደግሞ እንዲሁም ታጣቂዎችም በዛ እየመጡ ጥቃት ይፈጽማሉ የሚባልበት ሁኔታ ስላለ እኛ ለደህንነታችን እንሰጋለን። መንቀሳቀስም አንቻለም። ሰብአዊ እርዳታም እየደረሰን አይደለም። ተቸግረናል፣ ተርበናል፣ ተጠምተናል። የሚመለከተንና የሚያይን አካል እንፈልጋለን። አስፈላጊ የሚባሉ ከጤና ጋር የተያያዙ አሁን ቅድም ያነሳችኋቸው ተቋማትንም ቤተ ክርስቲያንም መስጅድም ያስፈልገናል። እኛ ሰዎች ሲጎዳብን እንኳ ወዴት ነው የምንወስደው ብለን እየተጨነቅነን የሚል ነገር አንስተዋል። ይህንን ሀሳባችሁና ቅሬታችሁን ይዘናል። ተጨማሪ አስተያየት መስጠት የሚችል ሌላ ሴት ካለ ማገናኘት ይችላሉ። አጠገቦ
ሌላውስ ምንም የለም። ተኝታል፣ ታመዋል፣ ተኝተዋል፣ ጨርሰው በቃ መናገር ስለማይችሉ ማለት ነው። ውሃ ራሱ ማለት ነው አሁን ለሰውነታቸው ጉንፋን ለታመሙት እንኳን ለሰውነታችን መታጠብ ያሰን በቃ በዲያሪ ፀሐይ ላይ ሳሰን ነው የምንገኘው። እነሱ ለአንድየውም አይሰሩም። እኔም ትንሽ ትሽ ያለች ተብዬ ነው እንጂ የሉም፣ አይሰሩም። እነሱ ተኝተዋል ሁሉ። ውሃ ራሱ አሁን መኪና ነው እየተጫነ የሚመጣልን። መኪናው እስከ 5 ሰዓት ነው የሚመጣ። ያደሩ ህፃኖች አሁን ፊታቸውን ራሱ አልታጠቡም፣ ዝም ብለን ነው ቁጭ ያል እና ያው በ5 ሰዓት መጥቶ ማለት ነው ለስንት ሺህ ህዝብ ሁን ቢባል ያ በአንድ ሊትር ሀይላንድ ነው የምትደርሰን። ያቺ አንድ ሊትር ሀይላንድ እንግዲህ ለአንድ ህፃን ነው ለሁለት ህፃን ነው የምትበቃ። እና የውሃው ችግር ራሱ ማለት ነው ለትራኮማም ለምንም እያጋለጠን ያለን እንጂ እንግዲህ እኔ በእኔ በኩል ጨርሻለሁ። ቢያንስ ድረሱልን፣ መያት ራሱ አንድ ተስፋ ነው። ድረሱልን።
ክቡራትና ክቡራን ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስላል። ጋሻ የአማራ ድምፅ ራዲዮ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ወደ እናንተ ይቀርባል። ስለተከታተላችሁን ከልብ እናመሰግናለን። ሰላም።